ይህ የአሜሪካ ድምፅ ነው። በ22 25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ጀመረ። በገና በዓል ኢትዮጵያውያን ለሰላም ጸለዩ።
የጌታን ልደት ቤተልሔም ተገኝቶ የማክበር ያክል ስሜት እንዲሰማ ሆነን የምናከብረው በዓል ነው። በዚህ ታላቅ የጌታችን ልደተ ክርስቶስ መወለድ ላይ ቅዱሳን መላእክትና ሰዎች ልጅ እርቅ ፈጥረው በአንድነት የዘመሩ
ቀደም ሲል የሰማችኋቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ስለ በዓሉ የተናገሩትን ነበር። በምሽቱ አብይ ርዕስ በኋላ ላይ ወደ እናንተ ዘገባ ይዘን የምንመለስ ይሆናል። ማክሰኞ ታህሳስ 29 2017 ዓ.ም። ሰላም ጤና ይስጥልና ተመልካቾቻችንና አድማጮቻችን፣ በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን። የምሽቱን ዝግጅቶች እያስተናገድኳችሁ አብራችሁ የማመሸው አስማማየ ነው ነኝ። ለዓለም ዜናዎቹ ኤደን ገረሞ እዚህ አብራኛለች። የስቱዲዮ ቅንብሩ ደግሞ ንጉሱ ታምሬ ይመራልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር እንድታመሹ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ይሆናል። ኤደን ትጠብቃችኋለች።
ጤና ስጥልን አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን ዜናዎችን ማደርሳችሁ ኤደን ገረሙ ነኝ። ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ። በቅድሚያ አርዕስተ ዜናዎቹን፣ ዩናይትድ ስቴትስ ሩሲያ ሁለቱንም የሱዳን ተፋላሚዎች እየደገፈች ነው ስትል ከሰሰች። በደማስቆ አየር ማረፊያ ተቋርጦ የከረመው የዓለም አቀፍ በረራ ቀጠለ። በሄይቲ በአንድ ዓመት በተደራጁ የውንብድና ቡድኖች 5600 ሰዎች መገደላቸውን የመንግስታቱ ድርጅት አስታወቀ። የሚሉትና ሌሎች ዓለም አቀፍ ዜናዎችን እናደርሳችኋለን። ዩናይትድ ስቴትስ ሩሲያ ሁለቱንም የሱዳን ተፋላሚዎች እየደገፈች ነው ስትል ከሳለች። ዩናይትድ ስቴትስ በትላንትናው ዕለት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሩሲያ በሱዳን ውስጥ ለሁለቱም ተፋላሚ ወገኖች የገንዘብ ድጋፍ እያደረገች ነው ስትል ነው የከሰሰችው። ይህም ዋሽንግተን ከዚህ ቀደም ሞስኮ የፖለቲካ ዓላማዋን ለማራመድ ከሁለቱም የግጭት አካላት ጋር እየተጓዘች ነው ስትል የነበረውን ክስ ያጎላ ነው። በሱዳን ጦር ኃይሎችና በፈጥኖ ደራሽ ቡድኑ መካከል በጎርጎሮሳውያኑ ሚያዝያ 2023 የተጀመረው የእርስ በርስ ጦርነት በዓለም ትልቁን መፈናቀልና የረሃብ ቀውስን አስከትሏል። ህዳር 2017 ዓ.ም በመንግስታቱ ድርጅት የጸጥታ ምክር ቤት በተካሄደ ስብሰባ ላይም ሩሲያ በሱዳን ሁለቱ ተፋላሚ ወገኖች ጦርነቱን በአስቸኳይ እንዲያቆሙና የሰብአዊ እርዳታ መድረሱን እንዲያረጋግጡ የሚጠይቅ ረቂቅ የውሳኔ ሀሳብን ድምፅን በድምፅ የመሻር ስልጣኗን ተጠቅማ ቀሪዎቹ 14 የምክር ቤት አባላት የደገፉትን ረቂቅ ጥላለች። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ትላንት ሰኞ ዕለት ለምክር ቤቱ ተጨማሪ ዝርዝሮችን ሳይሰጡ ባደረጉት ንግግር ሩሲያ ማደናቀፍን መርጣለች፣ ሁለቱ የግጭቱን ተዋንያኖች በመደገፍ ስትቆም፣ ሲቪሎችን ለማፈን ስትመርጥ ብቻዋን ቆማለች። አዎ የተናገርኩት ያንን ነው፣ ሁለቱንም ወገኖችን ነው ያልኩት ሲሉ አጽንኦት ሰጥተው ተናግረዋል። በመንግስታቱ ድርጅት የአሜሪካ ቃል አቀባይ ተልእኮ ጉዳዩን እንዲያብራሩ ሲጠየቁም ዋሽንግተን ሩሲያ በሱዳን የወርቅ ንግድ ግብይት ላይ ቀጣይነት ያለው ፍላጎት እንዳላት እንደምታውቅ ገልጸው ለሁለቱ ተፋላሚ ወገኖች የሚደረግ ማንኛውንም ቁሳዊ ድጋፍም ሆነ በህገ ወጥ የወርቅ ንግድም ሆነ የጦር መሳሪያ አቅርቦትን ታወግዛለች ብለዋል። በምላሹ በመንግስታቱ ድርጅት የጸጥታው ምክር ቤት የሩሲያ ምክትል አምባሳደር ዲሚትሪ ፖሊያንስኪ ዩናይትድ ስቴትስ ሌሎች የዓለም ሀያላን መንግስታት ላይ በራሷ መለኪያ ለመፍረድ በመሞከሯ እናዝናለን ብለዋል። ሮይተርስ ለጉዳዩ ከሱዳን ተፋላሚ ወገኖች በአፋጣኝ ምላሽ ሊያገኝ አለመቻሉን አስታውቆ ዘግቧል። በሄይቲ በአንድ ዓመት የተደራጁ የውንብድና ቡድኖች 5600 ሰዎች መግደላቸውን የመንግስታቱ ድርጅት አስታወቀ። ሄይቲ ውስጥ እየጨመረ በመጣው የተደራጁ የወረበላ ቡድኖች ጥቃት ባለፈው የአውሮፓውያኑ 2024 ከ5600 ሰዎች በላይ መሞታቸውን የተባበሩት መንግስታት ድርጅት ዛሬ ማክሰኞ ባወጣው መግለጫ አስታውቋል። በሺዎች የሚቆጠሩ ሰዎችም መጎዳታቸውና መታገታቸውንም አክሎ ገልጿል። የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ተርክ በሰጡት መግለጫ እነዚህ አሃዞች ብቻቸውን በኢትዮጵያ የተፈጸሙ ያሉትን ፍጹም ዘግናኝ ድርጊቶች ሊያመላክቱ አይችሉም ብለው፣ ነገር ግን ሰዎች እየደረሰባቸው ያለውን የማያቋርጥ ጥቃት ያሳያሉ ሲሉ ተናግረዋል። ምንም እንኳን በዩናይትድ ስቴትስና በተባበሩት መንግስታት ድርጅት የሚደገፈው የኬንያ የፖሊስ ድጋፍ ተልዕኮ በሄይቲ እንቅስቃሴውን ቢቀጥልም ሁከቱ ግን እንደቀጠለ ነው። ዛሬ ማክሰኞ በወጣው መግለጫም በታህሳስ ወር መጀመሪያ ላይ በዋና ከተማዋ ፖርት ኦ ፕሪንስ ሴት ሶሌ አካባቢ በዋናው የወንበዴ ቡድን መሪ ዋርፍ ጀርሚ በተቀናባበረ ጥቃት በትንሹ 207 ሰዎች ተገድለዋል ሲል ሪፖርቱ አመላክቷል። በጎርጎሮሳውያኑ 2024 በመንግስታቱ ድርጅት የመብት ቢሮ 315 የሚደርሱና የወንበዴ አባላት ቡድኖች ናቸው የተባሉ ሰዎች ከህግ አግባብ ውጪ መገደላቸውን መዝገቡን አስታውቆ አንዳንዴም ሁኔታው በሄይቲ ፖሊስ መኮንኖች አመቻችነት መፈጸሙንም አስፍሯል። በተጨማሪም ባለፈው ዓመት ልዩ የፖሊስ አካላቶች እንደተሳተፉባቸው የተጠረጠሩ 281 ክሶች መኖራቸውንም ሪፖርቱ ጨምሮ ገልጿል። በሄይቲ በሰብአዊ መብት ረገጣና ጥሰቶች እንዲሁም በደሎች ጥፋት ያለመከሰስ እንዲሁም ሙስና ለረጅም ጊዜ መቀጠላቸው ግልጽ ሆኗል በማለት የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊው ቮልከር ተርክ ተናግረዋል። የሀገሪቱ የፖሊስ ኃይል ባለም አቀፍ እርዳታ በመብት ረገጣ የተጠረጠሩ ፖሊሶችን ተጠያቂ እንዲያደርግም ተርክ ጠይቀዋል። ወደ ሄይቲ የሚገቡ የጦር መሳሪያዎች ብዙውን ጊዜ በአሳዛኝ ሁኔታ በወንጀለኞች ቡድን እጅ ይወድቃሉ። በሺዎች የሚቆጠሩትም ተገድለዋል። በሺዎች የሚቆጠሩ ተፈናቅለዋል። አስፈላጊ የሆኑ መሰረተ ልማቶች፣ አገልግሎቶች፣ ትምህርት ቤቶችና ሆስፒታሎችም ተረብሸዋል እንዲሁም ወድመዋል ብለዋል። ተርክ በጸጥታው ምክር ቤት የሚጣለው ማዕቀብና በጦር መሳሪያ ማዕቀብ በሙሉ ተግባራዊ እንዲሆንም ጨምረው አሳስበዋል። አክለውም የሄይቲ ዜጎች እንዲመለሱ የማድረጉ ሁኔታ መቀጠሉን ገልጸው የተቃወሙ ሲሆን በሀገሪቱ ያለው ከፍተኛ የጸጥታ ችግርና ያስከተለው የሰብአዊ መብት ቀውስ የሄይቲ ዜጎች በሰላም በክብርና በዘላቂነት ወደ ሀገራቸው እንዲመለሱ አይፈቅድም ሲሉ ተናግረዋል። አድማጮች፣ ዜና እየቀረበላችሁ ያለው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በደማስቆ አየር ማረፊያ ተቋርጦ የከረመው ዓለም አቀፍ በረራ ቀጠለ። የሶሪያ እስላማዊ አማጽያን ባለፈው ወር ላይ የሀገሪቱን ፕሬዝዳንት በሽር አልአሳድን ከስልጣን ካስወገዱ በኋላ በዋናነት በደማስቆ አውሮፕላን ማረፊያ ተቋርጦ የቆዩት ዓለም አቀፍ በረራዎች ዛሬ ለመጀመሪያ ጊዜ መቀጠላቸውን አዣንስ ፍራንስ ፕሬስ ዘግቧል። በአውሮፕላን ጣቢያው ከካታር የተጓዙ መንገደኞች ደስታቸውን ሲገልጹም ታይተዋል። የአየር ማረፊያው ዳይሬክተር አኒስ ፋላህ ዛሬ አዲስ ምዕራፍ የተመዘገበበት ቀን ነው ሲሉ ተናግረዋል። ዳይሬክተሩ አያይዘውም ወጪና ገቢ ዓለም አቀፍ በረራዎችን መቀበል ጀምረናል በማለት የመጀመሪያው በረራ ወደ ተባበሩት አረብ ኤምሬትስ ሻርጃ መጓዙንም ጠቁመዋል። የካታር መንገደኞች አውሮፕላን ከ13 ዓመታት በኋላ ለመጀመሪያ ጊዜ ከቀኑ 7 ሰዓት አካባቢ ላይ ደማስቆ አውሮፕላን ጣቢያ አርፏል። ወደ ሻርጃ ያቀናው የሶሪያ አየር መንገድ በረራ እኩለ ቀን ገደማ ላይ የተነሳ ሲሆን ከጎርጎሮሳውያኑ ታህሳስ 8 በኋላ ከአውሮፕላን ማረፊያው የተነሳው የመጀመሪያው ዓለም አቀፍ የንግድ አውሮፕላን በረራ መሆኑን የአሶሺየትድ ፕሬስ ዘጋቢዎች ተናግረዋል። ለረጅም ጊዜ የዘለቀው ጸረ አሳድ ተቃውሞ ምልክቱን የሚታየውና አዳዲሶቹ ባለስልጣናት የተቀበሉት ባለሶስት ኮከቡ የሶሪያ የነጻነት ባንዲራ አውሮፕላኑ ላይ በአርማነት ሰፍሯል። ዓለም አቀፍ ሬዴት ማጓጓዣና የውጭ ሀገር ዲፕሎማቶችን የያዙ ሶሪያ ሲያርፉ የቆዩ ሲሆን የሀገር ውስጥ በረራዎችም ተጀምረዋል። በዩናይትድ ስቴትስ ከባድ የክረምት የአየር ጸባይ እንቅስቃሴን አስተጓጉላል። የዩናይትድ ስቴትስ ብሔራዊ የአየር ንብረት አገልግሎት ዛሬ ማክሰኞ መጀመሪያ ላይ ከቴክሳስ ግዛት ወደ ባህረ ሰላጤ የሚነፍሰው ቀዝቃዛ ንፋስ ቅዝቃዜ ከዜሮ በታች ከ20 ዲግሪ ሊወርድ እንደሚችልም ጠቁሟል። ይህም በተከታዩ ቀን በቴክሳስ ኦክላሃማና በአርካንሳ ክፍሎች በረዶ እንደሚያመጣ ተተንብዮአል። ለእንቅስቃሴ የሚያዳግት ግግርና እንዲሁም ብናኝ በረዶ በካንሳስ፣ ምዕራብ ነብራስካና ኢንዲያና አንዳንድ ክፍሎች ውስጥ ዋና ዋና አውራ ጎዳናዎችን ሸፍኗል። የብሔራዊ የአየር ሁኔታ አገልግሎት ተቋም ለካንሳስና ሚዙሪ የክረምቱ አውሎ ንፋስን በተመለከተ ማስጠንቀቂያ አውጥቷል። አውሎ ንፋሱ በሰዓት ከ45 ማይል ወይም 72 ኪሎ ሜትር ድረስ የሚጓዝ ነው። ማስጠንቀቂያዎቹ በኒውጀርዚ እስከ ዛሬ ማክሰኞ ጠዋት ድረስም ዘልቀዋል። ሰሜናዊ ምስራቅ ዩናይትድ ስቴትስ ክፍል ቅዝቃዜው ለቀናት እንደሚዘልቅም ይጠበቃል። በቨርጂኒያ፣ ኢንዲያና፣ ካንሳስና ኬንተኪ ግዛቶች የጉዞ ግልጋሎት የተስተጓጎለ ሲሆን በበረዶ የተነሳም በመቶዎች የሚቆጠሩ የመኪና አደጋዎች ተመዝግበዋል። የቨርጂኒያ ግዛት ፖሊስ እሁድና ሰኞ ዕለት ቢያንስ ለ400 30 የመኪና አደጋዎች ምላሽ መስጠቱና ከአደጋዎቹ አንዱ ሞት የተዘገበበት እንደሆነ ማስታውቋል። በቨርጂኒያና በሜሪላንድ ትምህርት ቤቶች ተዘግተው ተማሪዎች በቤታቸው እንዲቆዩ ተደርጓል። በአንጻሩ በቨርጂኒያ ግዛት በ10,000 የሚቆጠሩ የኤሌክትሪክ ኃይል መቋረጥ አጋጥሟቸዋል። በተመሳሳይ ከትላንት ሰኞ ምሽት አንስተው በኬንታኪ፣ ኢንዲያና፣ ቨርጂኒያ፣ ምዕራብ ቨርጂኒያ፣ ኢሊኖይ፣ ሚዙሪና ሰሜን ካሮላይና ከ218,000 በላይ ደንበኞች የኤሌክትሪክ አገልግሎት ኃይል መቋረጥ እንዳጋጠማቸው የኤሌክትሪክ አገልግሎት መከታተያ ድረገጽ የሆነው ፓወር አውቴጅ ዩኤስ የተሰኘ ድረገጽ ዘግቧል። በመጨረሻም ዜና እረፍት። የፈረንሳይ ቀኝ አክራሪ ፓርቲ መስራች ዣን ማሪ ለፔን አረፉ። በጸረ ስደተኛና በመድብለ ባህላዊ ህብረተሰብ ጠል ንግግራቸው የሚታወቁት የፈረንሳይ ቀኝ አክራሪ ፓርቲ መስራች ዣን ማሪ ፔን በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። በከረረው ቀኝ ክንፍ አቋማቸው ብርቱ ደጋፊዎች የነበሯቸውና በተቃዋሚዎቻቸው በስፋት ይወገዙ የነበሩት የብሔራዊ ግንባር ፓርቲው መስራች ማረፋቸውን የፓርቲያቸው ፕሬዚዳንት ጆርዳን ባርዴላ ዛሬ በኤክስ ገጻቸው ላይ አስፍረዋል። በፈረንሳይ ፖለቲካ እጅግ ከፋፋይ በሆነ አመለካከታቸው የሚታወቁት ለፔን በአይሁዶች ላይ የተፈጸመውን ጭፍጨፋ ማጣጣልን ጨምሮ አወዛጋቢ በሆኑ ንግግሮቻቸው በፍርድ ቤት በተደጋጋሚ የጥፋተኝነት ውሳኔ ተሰጥቷቸዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ወደ አስማማው ነው መልሳቸዋል።
አድማጮቻችን፣ የተከታተላችሁ የምትገኙት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የዓለም ዜናዎቹ ለእናንተ ደረሱ። ለዜናዎቹ ኤደን ገረመውን አመሰግናለሁ። እያስተናገድኳችሁ ያለሁት አስማማየኑ ነኝ። የስቱዲዮ ቅንብሩን ንጉሴ ታምሬ ነው እየመራልን ያለው። በምሽቱ በዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያው ማብራናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታ የምናልፈው ስንገባ ወደ አስተዋወቅኳችሁ የመጀመሪያ ወደሆነው የምሽቱ አብይ ርዕስ ነው። በኢትዮጵያ የክርስትና እምነት ተከታዮች የኢየሱስ ክርስቶስ ልደትን ወይም ገና በማክበር ላይ ሲሆኑ በቅርብ ዓመታት ውስጥ ተከታታይ ግጭቶች በሚታዩበት የአፍሪካ ቀንድ ክፍል ሰላም እንዲመጣም ጸልየዋል። በአሶሺየትድ ፕሬስ የተጠናቀረውን ዘገባ ጽዮን ግርማ እንደሚከተለው ታቀርበዋለች።
በሺዎች የተቆጠሩ የኢትዮጵያ ኦርቶዶክስ እምነት ተከታዮች አዲስ አበባ ቦሌ በሚገኘው መድኃኔዓለም ቤተ ክርስቲያን በሙሉ ነጭ ልብስ ባሸበረቀ አለባበስ ደምቀው በእጆቻቸው የጧፍ መብራት ለኩሰው በጸሎትና በዝማሬ የኢየሱስ ክርስቶስን ልደት ገናን አክብረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በዋዜማው ባስተላለፉት መልእክት የጎሳና ሌሎችም ግጭቶች በሚስተዋልባት ሀገር ሰላምና እርቅ ይወርድ ዘንድ ጥሪ አቅርበዋል። በቅርብ ጊዜያት ውስጥ በሀገሪቱ የታየው የመሬት ናዳ፣ መንቀጥቀጥ እንዲሁም ሌሎች የተፈጥሮ አደጋዎች በሺህ የሚቆጠሩ ሰዎችን አፈናቅሏል። በትግራይ ክልል ያለው ጦርነት በሰላም ቢቋጭም በአማራና በኦሮሚያ ክልል እንዲሁም በሌሎች ስፍራዎች የሚስተዋሉ ግጭቶች በርካቶችን ላስከፊና የተስፋፋ ስቃይ ሲያጋልጥ፣ የህጻናት አድን ድርጅት ዩኒሴፍ እንደሚለው 9 ሚሊዮን ህጻናት ከትምህርት ውጪ እንዲሆኑ አድርጓል። በቤተ ክርስቲያኒቱ የተገኙ ምዕመናኑም ሰላም ለሀገራቸው እንዲመጣ ጸልየዋል። ልዑል ተስፋ በዘንድሮ አከባበር ላይ በመገኘቱ ደስታ ተሰምቶታል። ቦሌ መድኃኔዓለም ቤተ ክርስቲያን የተገኙት አማኞች ጧፍና ሻማ በእጃቸው ይዘው በዝማሬና በጸሎት ምስጋናና ልመናቸውን ለእግዚአብሔር አቅርበዋል። ምናለ እሸቱ በኢትዮጵያ የክርስትና እምነት ተከታይ ናት። የአላፋት ዝማሬ በሚል በኢትዮጵያዊው ጃንደረባ ትውልድ ዘማሪያን በተሰናዳ ዝግጅት ላይ ተገኝታ በዓሉን አክብራለች። በአዲስ አበባ ስላሴ ቤተክርስቲያን ቄስ የሆኑት ኢሳያስ ስዩም የኢየሱስ ክርስቶስ ልደት በዓል አከባበር ምን እንደሚመስል ይናገራሉ።
የጌታን ልደት በቤተልሔም ተገኝቶ የማክበር ያክል ስሜት እንዲሰማ ሆነን የምናከብረው በዓል ነው። በዚህ ታላቅ የጌታችን ልደተ ክርስቶስ መወለድ ላይ ቅዱሳን መላእክትና ሰዎች ልጅ እርቅ ፈጥረው በአንድነት የዘመሩ
ገና ለራስ ምግብ ከመመገብና ከራስ ደስታ በላይ እንደሆነም ቄስ ኢሳያስ አክለዋል።
እንዲሁ ተሰብስበን በዓል አክብረን ዘምረን የምንሄድበት ብቻ አይደለም፣ ስንወጣ በጎ ስራ እንሰራለን እና ቤተክርስቲያን በዓላቶቿ ነዳዩን ያለው የሌለው የሚረዳበት እግዚአብሔር በሰጪ የሚሰጥበት በተቀባዩ ደግሞ የሚመሰገንበት ድንቅ ስራ ነው እና የቸገረውን ደግፍበታለን፣ የደከመውን እናበረታበታለን፣ እንደጋገፍበታለን፣ ተገናኝተን እንደዚህ ስብሐት እግዚአብሔር እናቀርብበታለን፣ ህብረት አንድነታችን እናጠናክርበታለን እና በዓሉ መስተጋብሩ ቀላል የሚባል አይደለም።
በኢትዮጵያ የክርስትና እምነት ተከታዮች ዘንድ ከሚከበሩት በዓላት ገና በደማቅነቱ ይወሳል። ስያሜው ገና ከሚለው የግሪክ ቃል የተወረሰ ሲሆን ትርጉሙም ልደት ማለት ነው። ገና ከመንፈሳዊ ይዘቱ ባሻገር ያለው ማህበራዊና ባህላዊ ክንዋኔውም በብዙሃን ዘንድ ተናፋቂ ያደርገዋል። ዘገባው የተጠናቀረው በአሶሺየትድ ፕሬስ ነው። ጥቂት መረጃዎች ታክለውበታል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል እየተከበረ ያለውን የኢየሱስ ክርስቶስ ልደት በዓል ወይም ገናን የተመለከተውን የምሽቱን አብይ ርዕስ ነበር የተከታተል ነው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። በትንታኔው መጽሔታችን የመጀመሪያው ቅንብር ደግሞ የምንመለከተው የገና በዓል ገበያ በዋዜማው ምን ይመስል ነበር የሚለውን ነው። ገናን ለመቀበል በበዓል ግብይት ላይ ያገኘናቸው አስተያየት ሰጪዎች አንዳንድ የበዓል ፍጆታ ምርቶች ተመጣጣኝ ዋጋ ሲኖራቸው ገሚሱ ጭማሪ ማሳየቱን ነግረውናል። በአዲስ አበባ አስተያየታቸውን የሰጡን ሸማቾችና ነጋዴዎች እንዳሉት ከዚህ ቀደም ከነበረ ሁኔታ በተለየ መልኩ መንገዶች በአብዛኛው ክፍት በመሆናቸው ምርቶች በበቂ ደረጃ ገብቷል። ሆኖም የማህበረሰቡ የመግዛት አቅም ውስንነት ግብይቱን እንዳቀዛቀዘው ገልጸዋል። ብዙዎች እንደየአቅማቸው ለበዓሉ ሲሰናዱ፣ በሌላ በኩል በአዲስ አበባ ቤታቸው የፈረሰባቸው ነዋሪዎች ደግሞ በዓሉን ለማክበር የሚያስችል ሁኔታ ውስጥ አይደለንም ይላሉ። ኬኔዲ አባተ ተጨማሪ አለው።
ዛሬ ታህሳስ 28 ቀን በገና በዓል ዋዜ ማለት በአዲስ አበባ ከተማ የበዓል ግብይት የሚከናወንባቸውን የገበያ ስፍራዎች ተዘዋውረን ቃኝተናል። ከብት፣ በግና ፍየል፣ ዶሮና እንቁላል እንዲሁም ሽንኩርትን የመሳሰሉ ለምግብነት የሚውሉ ምርቶች በገበያ ስፍራዎች በዝተው ይስተዋላሉ። በስፍራው አግኝተን ያነጋገርናቸው ሸማቾችና አስተያየት ሰጪዎች በተወሰኑ ምርቶች ላይ ካለፉት ጊዜያት የተለየ የዋጋ ጭማሪ እንደሌለና በሌሎቹ ላይ ደግሞ ጭማሪ መስተዋሉን ተናግረዋል። በካራ የሚገኘው የበሬ ገበያ ቅኝት ካደረግንባቸው ስፍራዎች አንዱ ሲሆን ዋጋው ተመጣጣኝ እንደሆነ ሸማቾች ገልጸዋል። መንገዶች ክፍት በመሆናቸው በቂ ከብቶች መግባታቸው የዋጋ ጭማሪ እንዳይኖር አድርጓል ባይ ናቸው አቶ ወንድሙ ቦሎሽ የተባሉ አስተያየት ሰጭ።
ከፍተኛው እስከ 150 እስከ 2200 ድረስ አለ፣ ከፍተኛው ማለት ነው። ደግሞ እንደመጠኑ አለ፣ እንደመጠኑ ሰው ገዝቶ እንደመጠኑ ለመብላት የተዘጋጀ በሬዎችን አሉ እና ዘንድሮ ትንሽ ከእንቁጣጣሽ የተሻለ ሁኔታ አለ። መንገዱ ሁሉ ክፍት ስለሆነ ብዙ በሬዎችን ገብቷል። ጥሪም ጥሩ ነው፣ እንደ አቅሙ ያገኛል።
አቶ ጌቱ ገብረ ህይወትም ይህንኑ አስተያየት ያጠናክራሉ።
ያው እንግዲህ እኛ እንደ አቅም ነው ለራሳችን አራት ሆነን የምናርደውና የገዛ ነው። አምና ማነው ለዘመናዊ ለወጫ ከገዛ ነው ውስጥ ይህን ያህል ጭማሪ የለውም። ዋጋው ተመጣጣኝ ነው ማለት ካለው የገበያ ሁኔታ አኳያ ይህን ያህል ውድ ነው የምትለው አይደለም፣ ደህና ነው።
የበሬ ነጋዴ የሆነው ባህሩ ስዩም በበኩሉ በቂ የከብቶች ግብይት ቢኖርም የሸማቾች ቁጥር ግን አነስተኛ መሆኑ እንደሚያሳስበው ይገልጻል።
ገዢው ትላንትና ነበር አሪፍ፣ ዛሬ ገዢ የለም፣ እየተሸጠ አይደለም። ዛሬ ይኸው እንደሚታይ ነው፣ በጣም ብዙ ከብት አለ ግን የሚገዛ ሰው የለም። ይሄኛው ይሄ እኔ 95 ይችላል ብዬ ነበረ፣ አሁን 85 ነው የሚሉኝ። ወስኜ ልሸጠው ነው፣ አዋጣም፣ ኪሳራ ነው። 88 የገባ ስለሆነ ያው 3000 ቀንሼ ልሸጠው።
በግና ፍየልም እንደዚሁ በገበያ ስፍራዎች ላይ በበቂ ደረጃ ቢገኙም የሸማቾቹ ቁጥር ግን አነስተኛ ነው። ዋጋቸው ከፍ ያለ መሆኑ ለሸማቹ ማነስ ምክንያት እንደሆነ አቶ ግዛቸው ዘውዴ የተባሉ ሸማች ገልጸዋል።
ብዙ ጊዜ በዛ አካባቢ እየመጣው ፍየልም እገዛለሁ በግም እገዛ ነበር። የዘንድሮ ገበያ ግን እጅግ በጣም ጨምሯል። አምና እንገዛ የነበረው ወደ 13000 የነበረው አሁን ወደ 18000 ገብቷል። ና ጭማሬው ትንሽ ናር ያለ ነው። አየት አየት አርገን መግዛታችን አይቀርም እንገዛለን። በአመት አንድ ጊዜ የሚመጣ ስለሆነ ገዝተን ቤተሰባችንን እናውላለን።
የበግና ፍየል ነጋዴ የሆኑት አቶ ደርቤ ተፈራም እንዲሁ ዋጋው ከወትሮው ከፍ ያለ መሆኑን ገልጸው የማህበረሰቡ የመግዛት አቅም ማነስም ለገበያው መቀዛቀዝ ምክንያት ነው ባይ ናቸው።
አቅርቦቱ ነፍ ነው አለ ገብቷል። ያው መቼም በአራቱ ማዘን ይገባል። ትንሽ ሰው አቅም ያጣ ነገር ይመስላል። ከ8000 እስከ ከፍተኛ 30000 ድረስ ይሸጣል ፍየል። ከዛ በግም ደግሞ እንደዛው። አምና በዚህን ሰዓት እኩል አድርሰናል አጠናቀን ማለት ነው። አሁን ዛሬ ነገ በዓል ነው። ይህንን እንደዚህ ይዘን የሚያድር ከሆነ ያሰጋል። ያው ዞሮ ዞሮ ሽያጩ የሚሸጠው ውድ ነው።
በሾላ ገበያ ደግሞ ዶሮ፣ እንቁላልና ሽንኩርትን የመሳሰሉ ግብይቶችን ተመልክተናል። ከ500 ብር ጀምሮ የሚገኘው ዶሮ ይህ ነው የሚባል ጭማሪ እንዳልታየበት የነገሩን ሸማቾች አንድ እንቁላል እስከ 18 ብር እንደሚሸጥና ሽንኩርትና ቅቤን የመሳሰሉ ምርቶች ደግሞ ውስን ጭማሪ እንደታየባቸው ተናግረዋል። ይህ በእንዲህ እንዳለ በኮሪደር ልማት ምክንያት በቅርቡ ቤታቸው የፈረሰባቸው የአዲስ አበባ ከተማ ነዋሪዎች በዓሉን በአስቸጋሪ ሁኔታ ለማሳለፍ ተገደናል ይላሉ። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን አንድ አስተያየት ሰጭ እኛ ጋር የበዓል ድባብ የለም ሲል በዓሉን እንደወትሮው እንደማያከብሩ አብራርቷል።
ያው ቤት ፈርሱ በምናምን በሚያስጠላ ሁኔታ ላይ እቃ ተበታቱ እንደፈለግ በቃ ምንም በማታረግበት ሁኔታ ላይ ያስጠላል። ምንም በዓልም በዓል ድባቡ በጣም ነው የሚያስጠላው። በቃ ቤት ፈርሱ እቃ በየቦታው ተበታት ነው። ምን አይነት ነገር ነው? ምንድን ነው የምታከብረው? አመት ባለ አመት ባለ አይመስለም። አሁን እኮ እንደ ተፈናቃይ ነው። በቃ እቃ በሌለበት ምንም ደስተኛ የምትሆነው እኮ ተሰብስበ አንድ ልጅ አንድ ቦታ ሌላ ልጅ ሌላ ቦታ ሆኖ ምናምን ነው የምታከብረው። ገብቷል ወይ ቤት ተከራይ ሲሆናል ያ የተከራየሀት ቤት ሁለት ሰው ወይ ማዘርህን እና ወይ አንድ አብሯት የሚያግዛት ሰው ይኖራል። በቃ ሌላው ተበታት ነው ማለት የሚያስጠላ ነው በጣም እና ምንም በቃ የሚታረድ ምንም የለም። ያስጠላል በቃ ብራዘር። ውሃ ማለት በፊት የምትጠቃቀሟቸው በራሴ ቤት የነበሩ ነገሮች ስለሌሉ ለየት ያለ ነው። ለእኛ አዲስ የሆነ በቃ የሚያስጠላ ጊዜ ነው አሁን ላይ ያለንበት። ቤተሰብ የተበታተነበታል። ገብቷል። አከራይም ደግሞ እንደዚህ አያከራየም። ስለዚህ ቤተሰብ ግማሽ ሌላ ግማሽ ሌላ ቦታ እንደዚህ የሆነበት ሰው አለ እና የሚያስጠላ ድባብ ነው።
ያም ሆነ ይህ የ2017 ዓ.ም የገና በዓል ነገ ታህሳስ 29 ቀን የሚከበር ሲሆን ጠቅላይ ሚኒስትር አብይ አህመድ የእንኳን አደረሳችሁ መልእክት በማህበራዊ የትስስር ገጾቻቸው አስተላልፈዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ቀደም ሲል የኢየሱስ ክርስቶስ የልደት በዓል የተመለከቱ ቅንብሮችን ነው ወደ እናንተ በአብይ ርዕስና በትንታኔው መጽሔት የመጀመሪያው ቅንብራችን ያደረስ ነው። አሁን ወደ ሌሎች ዘገባዎች እናልፋለን። በኬንያ እየጨመረ ያለው የሴቶችን ጥቃት ይመለከታል ቀጣዩ ዘገባችን። ኬንያ ውስጥ እንደ አውሮፓውያን አቆጣጠር ካለፈው 2024 መስከረም ወዲህ ባለስልጣናት የመዘገቧቸው በሴቶች ላይ የተፈጸሙ ወሲባዊና ሌሎች ጾታዊ ጥቃቶች ቁጥር ከ7100 መብለጡ ተነግሯል። የሀገሪቱ የደህንነት ሚኒስቴር የተባባሰ ላለው በሴቶችና በልጃገረዶች ላይ የሚፈጸም ጥቃት መፍትሄ የሚፈልግ ልዩ ቡድን አቋቁሟል። ከናይሮቢ መሐመድ የሱፍ ያስተላለፈውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
እንደ አውሮፓውያን አቆጣጠር ያለፈው 2024 ዓመተ ምህረት የኬንያ የደህንነት ሁናቴ ዓመታዊ ሪፖርት አብዛኛውን ስፍራ የሰጠው በቤተሰብ አባል፣ በጎረቤት ወይም በሌላ ሰው እጅ ጥቃት የደረሰባቸው እንዲሁም የተገደሉ ሴቶችና ልጃገረዶችን ጉዳይ ነው። ባለስልጣናቱ እንዳሉት ከ2023 ዓመተ ምህረት ወዲህ ከ7100 በላይ ጾታዊ ጥቃቶች ተፈጽመዋል። ሳራ ዋምቡዊ ስለደረሰባት ጥቃት ትናገራለች። የ20 ዓመት ባሏን የኃይል ጥቃት ስለሚፈጽምባት ጥላው እንደሄደች የምትናገረው የ40 ዓመቷ ኬንያዊት ሳራ ጥላው መሄዷ እንዳስቆጣው ገልጻለች።
ባለፈው 2024 ጥር 18 ቀን ነው ጥቃቱ የደረሰብኝ። ፊቴ ላይና መላው ሰውነቴ ላይ 38 ጊዜ በስለት ወቅቶኛል። የውስጥ አካላቴ ኩላሊቴና ጉበቴ ሳይቀር ተጎድተዋል። ሆስፒታል ገብቼ በነሐሴ ወር ነው የወጣሁት።
የኬንያ የውጭ ጉዳይ ሚኒስትር እና ተጠባባቂ የሀገር አስተዳደር ሚኒስትር የሆኑት ሙሳሊያ ሙዳቫዲ በሴቶች ላይ የሚደርሱት ጥቃቶች የጸጥታ ኃላፊዎችን እያሳሰቡ መሆኑን ባለፈው ሳምንት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል።
Nairobi County recorded the highest number of SGBV cases. While Samburu
ከፍተኛው የወሲባዊና ጾታ ተኮር ጥቃት አሃዝ የተመዘገበው ናይሮቢ ወረዳ ውስጥ ሲሆን ከሁሉም ዝቅተኛው ቁጥር ደግሞ የተመዘገበው ሳምቡሩና ማንዴራ ውስጥ ነው። በ2024 ከነሐሴ እስከ ህዳር በነበረው ጊዜ 100 ሴቶች በሰው እጅ ተገድለዋል። እስካሁን የወንጀል ምርመራ ዋና መምሪያ የነዚህን የሁሉንም ወንጀሎች ምርመራ አጠናቋል። አብዛኞቹ በፍርድ ቤት ሂደት ላይ ናቸው።
ከሁለት ሳምንታት በፊት በዋና ከተማዋ በናይሮቢ በሴቶች ላይ የሚፈጸመው ግድያ እንዲቆም በመጠየቅ በመቶዎች የተቆጠሩ ሰዎች ሰልፍ ወጥተው ነበር። ፖሊስ አስለቃሽ ጋዝ በመጠቀም ሰልፉን ከመበተኑም ሌላ ሰልፈኞችን አስሯል። የፖሊሶቹ አድራጎት ተቃዋሚ ሰልፈኞቹን፣ የሰብአዊ መብት ቡድኖችንና የሴቶች ድርጅቶችን አስቆጥቷል። የሀገሪቱን ባለስልጣናትም በሴቶች ላይ ለሚደርሰው ግድያ ተገቢውን ትልቅ ትኩረት ባይሰጡት ነው በማለት ተቃዋሚዎች ወንጅለዋል። ታራዋን ቡይ አጥቂዋ ከእስር መለቀቁንና እገልሻለሁ እያለ እንዳስፈራራት ገልጻለች። በመሆኑም እንዳያገኛት ሁለት ልጆቿን ይዛ ቦታ እየቀያየረች ተደብቃ እንደምትኖር ገልጻለች።
በአሁኑ ወቅት ህይወት አደጋ ላይ ነው። ጥቃቱን የፈጸመብኝ ሰው አልታሰረም። እጨርስሻለሁ፣ ክሱም ውድቅ ይደረጋል ብሎ ዝቶብኛል። ስለዚህ ተደብቄ ነው ያለሁት።
የሰብአዊ መብት ተመራማሪዎች የወንድ የበላይነት አስተሳሰብና ተገቢው የደህንነት ጥበቃ አለመኖሩ በሴቶች ላይ ለሚፈጸሙት ጥቃቶች ከሚጠቀሱት ምክንያቶች መካከል እንደሆኑ ነው የሚናገሩት። ኢንጆኪ ጋቻንጋ የሰብአዊ መብት ተሟጋች ናቸው። ጥቃት የሚደርስባቸው ሴቶች ቁጥር በይፋ ከተገለጸውም በላይ ሊሆን እንደሚችል አመልክተዋል።
Most of those numbers come from, you know, low-income areas where
አብዛኛው የወሲባዊ ጥቃት ሪፖርት የሚመጣው ዝቅተኛ ገቢ ያላቸው ሰዎች ከሚኖሩባቸው አካባቢዎች ነው። ነዋሪዎቹ እጅግ የበረታ ድህነት ውስጥ ነው የሚኖሩት። መረጃዎቹ እንደሚያሳዩትም በብዛት ጥቃቱ የሚፈጸመው በእነዚህ አካባቢዎች ነው። በቀን በቀን በስፍራው ሆነው ጥቃቶቹን ለሚዘግቡት ሰዎች ቁጥሩ ብዙ ሆኖ ሊታያቸው ይችላል። ነገር ግን ቁጥሩ በዜና ጉልቶ ከሚነገረው በላይ እንደሆነ እናውቃለን። እጅግ ከባድ ችግር ነው ያለው። መንግስት አንድ ነገር ማድረግ አለበት።
የጾታዊ ጥቃት ሰለባዎች ማገገሚያ ማዕከል የተባለ ተቋም ኬንያ ውስጥ ከሶስት ሴቶች አንዷ 18 ዓመት ያልሞላት ታዳጊ ወጣት ሳለች ለወሲባዊ ጥቃት የተጋለጠች ነች። ካገቡ ሴቶች ውስጥ ደግሞ 38 ከመቶ በባላቸው ድብደባ ደርሶባቸዋል። የኬንያ መንግስት በሴቶች ላይ የሚፈጸሙትን ጥቃቶች የሚያስቆም መፍትሄ የሚፈልግና ለሰለባዎች ፍትህ የሚሰጥ የደህንነት ቡድን እንዳቋቋመ ይናገራል። ይህ በዚህ እንዳለ ባሏ 38 ጊዜ በስለት እንደወጋት የገለጸችው ሳራ ዋንቡይ እጨርስሻለሁ ብሎ ስለዛተባት እንዳያገኛት ቤተሰቦች ተሰባስበው የፈረንጆች ገናንና አዲስ ዓመትን አብረው ሲያከብሩ ቦታ እየቀያየረች ተሸሽጋ መኖሯን ቀጥላለች።
በኬንያ እየጨመረ የመጣውን የሴቶች ጥቃት የተመለከተውን ዘገባ ነው ተከታትለን የተመለስ ነው። ቀጣዩ ዘገባችን ደግሞ ትላልቆቹ ሀያላን የሚፎካከሩባት ታናሿን ደሴት የሆነችውን ሲሸልስን ይመለከታል። በአፍሪካ ምስራቃዊ የውቅያኖስ ጠረፍ ላይ የምትገኘው ትንሿ ደሴት ሀገር ሲሸልስ ሳትጠበቅ ትላልቅ ሀያላን ፉክክር ቦታ ሆናለች። ቻይና ከሲሸልስ ጋር ለዓመታት ዲፕሎማሲያዊ ግንኙነቶችን ስትገነባ ቆይታለች። ዩናይትድ ስቴትስ ግን ወሳኝ ወደሆነችው የህንድ ውቅያኖስ ደሴት የተመለሰችው በቅርቡ ነው። ኬት ባርትሌት ቻይናና ዩናይትድ ስቴትስ የደሴቲቱ ነዋሪዎች ልብ ለመማረክ ምን እያደረጉ እንደሆነ ለመመልከት ወደ ሲሸልስ መሀይ ደሴት ተጉዛለች። ደረጀ ደስታ እንደሚከተሉ ያቀርበዋል።
ሲሸልስ ለጫጉላ ሽርሽር የምታስደስት ደሴት ብቻ አይደለችም፣ የዓለም ሀያላንንም ለረዥም ዘመን ማርካለች። ሲልቬስትሬ ራደንጎዴ የሲሸልስ የውጭ ጉዳይና ቱሪዝም ሚኒስትር ናቸው።
እንዳልሽው የእኛን ልብ ለመማረክ የሚፈልጉ የተለያዩ ኃይሎች የተለያዩ ሀገራት እንዳሉ እናስተውላለን። በሲሼልስ በግዛቷ ላይ የጦር ሰፈር እንደማይኖር ፍጽሞ የውጪ ወታደራዊ ሰፈር እንደማይኖር ወስናለች።
በህንድ ውቅያኖስ ከአፍሪካ በስተምስራቅና ከባህረ ሰላጤው በስተደቡብ ያለው የደሴቲቱ ስልታዊ ስትራቴጂ አቀማመጥ ከጥንት ጀምሮ እስከ ዛሬ ድረስ እንደ አሜሪካ፣ ህንድና ቻይና ያሉትን ሀገሮች ትኩረት ስቧል። እንደ አውሮፓ አቆጣጠር በ1963 የቀዝቃዛው ጦርነት ወቅት የዩናይትድ ስቴትስ የሩሲያ ሳተላይቶችን ለመቆጣጠር በማሃዌ ዋና ደሴት ላይ የመከታተያ ጣቢያ ገንብታለች። የ73 ዓመቱ የደሴቲቱ ነዋሪ ፖል ቻው አሜሪካውያን በደሴቲቱ ጣቢያቸውን አቋቁመው የሰፈሩበትን ጊዜ ያስታውሳሉ።
I was the head of the basketball local island basketball team.
እኔ በደሴቲቱ የሚገኘው የአገሬው የቅርጫት ኳስ ቡድን መሪ ነበርኩ። የሳተላይት መከታተያው ጣቢያው ቴክኒሻኖችን እንግጥማቸው ነበር።
እንደ አውሮፓ አቆጣጠር በ90ዎቹ ውስጥ የሶቪየት ህብረት ውድቀት ከሆነ ብዙ አመታት በኋላ ዩናይትድ ስቴትስ የሲሼልስ ኤምባሲዋን ዘጋች። አንድ ወር ቆይታም የሳተላይት መከታተያ ጣቢያውን ዘጋች። ያ ከሆነ ከሶስት አስርት አመታት በኋላ የአሜሪካና ቻይና ፉክክር እየተጋጋለ ባለበት በአሁኑ ወቅት ዋሽንግተን እንደገና አይኗን ሲሼልስ ላይ ተክላለች። ኤድሃም ሎፊ ሲሼልስ ባለው የአሜሪካ ኤምባሲ ጉዳይ አስፈጻሚ ናቸው።
The reopening of the embassy underscores the importance that the United States places on
የኤምባሲው እንደገና መከፈት ዩናይትድ ስቴትስ ከሲሼልስ ጋር ላለን አጋርነት የምትሰጠውን ትኩረት አጉልቶ ያሳያል።
በማሄ የሚገኘው የቻይና ኤምባሲ ለቃለ መጠይቅ የቀረበለትን ጥያቄ ውድቅ አድርጎታል። ይሁን እንጂ ዋሽንግተን ባልነበረችባቸው አመታት ቻይና ሲሼልስ ውስጥ ዲፕሎማሲያዊ እንቅስቃሴዎቿን አጠናክራለች። ዶክተሮችን ልካለች፣ ሆስፒታሎች፣ ተመጣጣኝ መኖሪያ ቤቶች፣ የምክር ቤትና የፍርድ ቤት ህንጻዎችን ሁሉንም በነጻ ገንብታለች። ቻይና ለመንግስት ቴሌቪዥን ጣቢያም አዲስ ህንጻ ገንብታ በስጦታ አበርክታለች። አሁንም የሲሼልስ የውጭ ጉዳይ ሚኒስትር ራዶን ጎዴ
The difference is that China's support to Seychelles is tangible. You can see them. You don't see the support that the US provides.
ለዩነቱ ቻይና ለሲሼልስ የምትሰጠው ድጋፍ የሚጨበጥ ነው። እነሱን ማየት ይችላልሽ። አሜሪካ የምትሰጠንን ድጋፍ አታዩም።
አድሃም ላትፋይ ዩናይትድ ስቴትስ በተለየ መንገድ ድጋፍ ያደረገች ነው ይላሉ።
Rather than building buildings, we're building capacity and wherever we can help to provide input and expertise.
ህንጻዎችን ከመገንባት ይልቅ አቅምን እየገነባን ነው። እና በአደገኛ እጽ አዘዋወርነትም ሆነ በህጋዊ ስርዓቱ ወይም የፖሊስ ኃይል ላይ ግብአቶችንና ባለሙያዎችን ለማቅረብ በምንችልበት ቦታ ሁሉ ያንን በማድረጋችን ደስተኞች ነን። በእውነትም ደግሞ እዚህ ላይ ነው ኢንቨስት እያደረገን ያለ ነው። ለወደፊቱ የሚበጅ ዘርን እየዘራን ነው። ስለዚህ አዎ፣ ከህንጻ ጋር አንድ አይነት ነገር አይደለም፣ ግን ይህን ማድረግ የበለጠ አስተዋጽኦ እንዳለው እናምናለን።
ያ ግን እዚህ አሉ የአንዳንድ ነዋሪዎችን ልብ ለመማረክ በቂ ላይሆን ይችላል። ፍራንሲስ ኡዴስኮ የሲሼልስ ዋና ከተማ ቪክቶሪያ ነዋሪ ናቸው።
China helps the Seychelles a lot. So people generally have a very positive view of China. But whereas maybe the US
China Seychellesን ብዙ ትረዳለች። ስለሆነም ሰዎች በአጠቃላይ ለቻይና በጣም አዎንታዊ የሆነ አመለካከት አላቸው። ዩናይትድ ስቴትስ ግን ምናልባት በ90ዎቹ ውስጥ ተታ ስለሄደች ይሆናል ከአሜሪካን ጋር ያን ያህል ብዙ አንገናኝም።
አንዳንድ ነዋሪዎች አገራቸው በቀጠናዊ ፖለቲካዊ የኃይል ጫዋታ በመሳሪያነት እየዋለች ነው ብለው ቢሰጉም የፕሬዝዳንት ዋቭል ራምካላዋን አቋም ግልጽ ነው።
Seychelles is not part of this. We will receive Chinese warships in port, Indian warships.
ሲሼልስ የዚህ አካል አይደለችም። እስካሁን በወደባችን የቻይናን ጦር መርከቦች፣ የህንድ ጦር መርከቦች፣ የአውሮፓ የጦር መርከቦች፣ የአሜሪካ የጦር መርከቦች እንቀበላለን። ምክንያቱም ከሁሉም ጋራ ወዳጆች ነን።
ከዓለም 2/3 የነዳጅ ዘይት የሚተላለፉበት የህንድ ውቅያኖስ ቁልፍ የመተላለፊያ ውሃ መንገድ ነው። ይህም በአካባቢው ተጽዕኖ ለመፍጠር በሚፎካከሩት የአካባቢው ፖለቲካ ተቀናቃኞቹ እንደ ቻይናና ዩናይትድ ስቴትስ ዘንድ ሲሼልስ በካርታው ላይ ጎልታ እንድትታይ ያደርጋታል።
ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የማክሰኞ ምሽት ዝግጅታችን ነው እየተከታተላችሁ ያላችሁት። አሜሪካ ድምጽ የሚያዘጋጃቸውን ዘገባዎችን በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተር ሃሽታግ ቪኦኤ አማሪክ ላይ የምታገኟችሁናል። ኢንስታግራም እና ዩቲዩብ ላይም እንደምታገኟችሁ ከወዲሁ እንጠቁማለን። አስማማየ ነው ነኝ እያስተናገድኳችሁ ያለሁት። የስቱዲዮ ቅንብሩ እየመራልን ያለው ንጉሱ ታምሬ ነው። ዋና አዘጋጇ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ ዝግጅቶቻችን ይቀጥላሉ። አሁን የምንገኘው የምሽቱ አጋማሽ ላይ ነው። ቀደም ሲል የምሽቱ የመጀመሪያ ምዕራፍ እንስተካተሉት የነበረው ወደ ሁለተኛው አጋማሽ እናልፋለን። የመጀመሪያ ቅንብራችን የሚሆነውም ንግድና ምጣኔ ሀብት ነው። ሳምንታዊ ንግድና ምጣኔ ሀብት ዘገባችን ዛሬ ትኩረቱን እያደረገ ያለው አሁንም ሕይወትን እየቀጠፈ ያለውን የትራፊክ አደጋ ይመለከታል። በኢትዮጵያ በሚደርሱ የትራፊክ አደጋዎች ዋነኛ ተጎጂዎቹ ወጣቶች መሆናቸው የሚደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ሲሉ ባለሙያዎች ይናገራሉ። ለችግሩ ዘላቂ መፍትሄ ለማምጣትም መንግስት በትኩረት እንዲሰራ አሳስበዋል። የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት በበኩሉ የትራፊክ አደጋ አሁንም ሀገራዊ ስጋት መሆኑን ጠቅሶ ነገር ግን የተጎጂዎቹ መጠን እየቀነሰ መምጣቱን አስታውቋል። የመንገድ ደህንነትን በትምህርት ስርዓት ውስጥ እንዲካተትና የህግ ማሻሻያዎችን በማድረግ ለችግሩ ዘላቂ መፍትሄ ለማምጣትም እየሰራው ነው ብሏል። በዚህ ጉዳይ የተጨማሪ ያለን።
በኢትዮጵያ የትራፊክ አደጋ አሁንም ህይወት መቅጠፉን ቀጥሏል። በቅርቡ እንኳን በሲዳማ ብሔራዊ ክልላዊ ምስራቃዊ ሲዳማ ዞን ቦና ዙሪያ ወረዳ በተከሰተው አደጋ 71 ሰዎች ለህልፈት ህይወት ተዳርገዋል። በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የመንገድና ትራንስፖርት ክፍል ተመራማሪ የሆኑት ዶክተር ዮናስ ምናሉ ኢትዮጵያ ካላት የመኪና ቁጥር አንጻር ሲታይ የሚደርሰው የትራፊክ አደጋ ቁጥር ከፍተኛ ነው ይላሉ። በትራፊክ አደጋ ከሚደርሱ 10 የሞት አደጋዎች መካከል 9 የሚከሰቱት ኢትዮጵያን ጨምሮ በታዳጊ ሀገራት ነው የሚሉት ዶክተር ዮናስ ምክንያቶችንም እንደሚከተሉ ያብራራሉ።
አንደኛው ከመኪኖች አንጻር መኪኖች አሰራራቸው ሊሆን ይችላል፣ እድሜያቸው ሊሆን ይችላል፣ ሞዴላቸው ሊሆን ይችላል። ከዛ አንጻር አደጋ ያው ሊከሰት ይችላል። አንደኛው ምናልባት በዚህ ምክንያት የሚከሰት አደጋ እንደው 5-10% ቢይዝ ነው እንዳጠቃላይ ማለት ነው። እና ምናልባት ሁለተኛው ከአጠቃላይ እንግዲህ እንቅስቃሴ መንገድ አሰራሩ አንጻር ዲዛይኑ ሊሆን ይችላል፣ የሚገነባበት ሁኔታ፣ የአየር ንብረቱ፣ ሌሎች ነገሮችን ያው እነዚህን ልንወስድ እንችላለን። እነዚህ ምናልባት የተወሰነ እስከ 15-20% ድርሻውን ሊወስዱ ይችላሉ። እና ዋናው ብዙውን ድርሻ የሚወስደው ግን ብዙ አደጋዎች የሚከሰቱበት እንደው እስከ 80-90% የሚወስደው ከሰው ጋር የተያዘ ነው፣ ወይም የሰው ኢረር የምንለው ማለት ነው። ይሄ በትክክል የሹፌሩን የድራይቨሩን አነዳድ ስኪል፣ የመንጃ ፈቃድ አወጣጡ፣ የእግረኛ ደግሞ አጠቃቀም፣ መንገድ አያያዝ ምናምን ከነዚህ ጋር ይያዛል። ስለዚህ የታዳጊ ሀገራት ላይ እኛ ኢትዮጵያንም ጨምሮ አደጋዎቹ በጣም አደገኛ ሰፊ እየሆኑ የመጡበት ይሄ ትልቁን ፋክተር የሚይዘው 90-80% የሚይዘውን ሰዎቹ ላይ ያለው ማኔጅ የምናደርግበት የምንሰራበት ሲስተም ላይ ብዙ ክፍተቶች ስላሉበት ነው ብለን በመደምደም የምንችለው ነገር ይኖራል።
የዓለም ጤና ድርጅት በትራፊክ አደጋ በየዓመቱ 1.2 ሚሊዮን ገደማ ሰዎች ሲሞቱ ከ20-50 ሚሊዮን የሚደርሱት ደግሞ ለአካላዊ ጉዳት እንደሚዳረጉ ባወጣው ዓመታዊ ሪፖርት ላይ ገልጿል። አብዛኞቹ ተጎጂዎች ደግሞ ከ15-29 ባለው የዕድሜ ክልል ውስጥ የሚገኙ ናቸው። በኢትዮጵያም አብዛኞቹ ተጎጂዎች ወጣቶች ናቸው የሚሉት ዶክተር ዮናስ ይህም በሀገር ላይ የሚያደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ይላሉ።
በጣም ከፍተኛ ጉዳት ያደርሳል እንጂ በጣም ከንብረትም አንጻር ከሰው ህይወትም አንጻር የፕሮዳክቲቪቲ ምክንያቱም አብዛኞቹ አደጋዎች የሚደርሱት እኮ ወጣት የፕሮዳክቲቭ የሚባለው ከ5-29 ዓመት እድሜ ያለው ነው። ቁጥሮቹ የሚያሳዩት እነዚህ ታዳጊ ሀገራት ኢትዮጵያንም ጨምሮ ከሚሞቱ ሰዎች በአደጋ ምክንያት ሰለባ ከሚሆኑ ሰዎች ውስጥ ይሄኛው እድሜ ነው በጣም ብዙውን ሊድ እያደረገ ማለት በዓለም ላይም ደግሞ አንደኛው ገዳይ ለዚህ ፕሮዳክቲቭ ወጣት አንደኛው ገዳይ የሆነ ምክንያት የትራፊክ አደጋ ነው። ስለዚህ እንደ ሀገር እኛም ብዙ ሎስ እያደረግን ነው እንደማለት ነው። እና ስለዚህ ይሄ ምንም ጥያቄ የለ ነው። ተደጋጋሚ አሁን በቅርብ እንደተከሰቱ አይነት አደጋዎች ይከሰታሉ። በእርግጥ ከዚህ በፊትም ብዙ ይከሰታሉ። ምናልባት እንደ እኔ እይታ ችግሩ ምንድን ነው አደጋዎቹ ሲከሰቱ በዛች ጊዜ ወቅት የሚኖረው የሁሉም የሚመለከተው ባለድርሻ አካላት ለተወሰነች ጊዜ ብቻ ነው። በጣም ሆት ሆኖ ሚዲያውም የሚመለከታቸው አካላትም ትንሽ እንቀሳቀስ፣ ከዛ በኋላ ይረሳል።
በሀገር አቀፍ ደረጃ በ2016 ዓ.ም 3111 ሰዎች በትራፊክ አደጋ ሕይወታቸውን ማጣታቸውን የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት መረጃ ያሳያል። የተቋሙ የትምህርትና አቅም ግንባታ መሪ ስራ አስፈጻሚ የሆኑት አቶ ዮሐንስ ለማ የትራፊክ አደጋ አሁንም ሀገራዊ ስጋት መሆኑ ላይ ቢስማሙም ባለፉት 5 ዓመታት ግን የሚደርሰው ጉዳት እየቀነሰ መጥቷል ይላሉ።
ምናልባት ከቁጥር ደረጃ ብቻ ዝም ብለን የምንወስደው ነገር ከሆነ ለምሳሌ በ2010 ዓ.ም ወደ 5118 ሰዎች ነበረ ህይወታቸው ያለፈው። ያን ጊዜ ከ900,000 እንደዛም ያልደለለ ተሽከርካሪዎች ነበሩ። በሌላ በኩል ደግሞ የ2016 ደግሞ ብንወስድ ከ1.5 ሚሊዮን በላይ ተሽከርካሪዎች ናቸው ያሉት። በመንገድ ትራፊክ አደጋ ደግሞ ህይወታቸውን ያጡ ዜጎቻችን ወደ 3111 አካባቢ ነው የሚሆኑት። ይህንም በቁጥር ደረጃ ያየነው እንደሆነ ምናልባት የተወሰነ የመቀነስ ትሬንድ እንዳለ የሚያሳይ ነው። በየአመቱን ብንወስደው ይህንን የሚያሳዩ ነገሮች አሉ። ከችግሩ ግዝፈትና ካሉን የተሽከርካሪ ቁጥሮች እንዲሁም ደግሞ እንደ ሀገር ልንደርስበት ካሰብ ነው ደግሞ ቅድሞ የተነሳን ደግሞ እንደሆነ አሁንም ችግሩ ብዙ ያልተሻገር ነው እና ልንሰራለት የሚገባ መሆኑን የሚያሳይ ነው። ምናልባት ዓለም አቀፍ የሆነ ትሬንድ አለ የተሽከርካሪ አደጋ የሚለካበት ወይ በመቶ ሺህ ህዝብ ነው፣ ከዛ ውጭ ደግሞ በ10,000 ተሽከርካሪ ነው የሚለካው። ያንን የሚያስተብብ እንደሆነ ለምሳሌ በ2010 አካባቢ በ10,000 ተሽከርካሪ ሞት የነበረ የሰው ቁጥር ወደ 54 አካባቢ ነበረ። ዛሬ ላይ ደግሞ ያየነው እንደሆነ በ10,000 ተሽከርካሪ የሚሞተው የሰው ቁጥር ወደ 20.7 ወርዷል ማለት ነው። ይህንንም በተሽከርካሪ ቁጥራችንም በህዝብ ቁጥሩም ከመሰረተ ልማት ዝርጋታውም ከዜጎች ከአንድ ቦታ ወደ ቦታ የመንቀሳቀስ ፍላጎት መጨመርም ከሌሎች ነገሮች ጋር ቢያያዝም ግን በተወሰነ መልኩ የመቀነስ ትሬንድ መኖሩን የሚያሳይባቸው ሁኔታዎች አሉ። የሆነ ሆኖ ግን አሁንም የትራፊክ አደጋ ብዙ ልንሰራለት የሚገባና ብዙ ያልተሻገር ነው ችግር እንደሆነ ነው የወሰድ ነው።
የትራፊክ አደጋን ለመከላከል በሚያስችሉ ስራዎች በበጎ ፍቃድ አሻራውን ለማሳረፍ የተቋቋመው የኢትዮጵያ መንገድ ደህንነት ማህበር ፕሬዚዳንት አቶ ዮናስ ወልደሰማያት ግን የትራፊክ አደጋ አሁንም አሳሳቢነቱ እንደቀጠለ ነው ይላሉም።
የእኛ የኢትዮጵያ መንገድ ደህንነት ማህበር ዋናው አላማ ይህ ጉዳይ ችግሩ ለአንድ ድርሻ አካል የሚሰጣለን የሁሉም የድርሻ አካል ሊሳተፍበት ሊያስተባብር ይገባዋል ብለን እንግዲህ እንደ ማህበር በሲቪል ማህበረሰብ ተመዝግበን እኛ ስንቋቋም አካባቢ የነበረው ቁጥር ትንሽ ከፍ ያለ ነበር። ወደ 5111 አካባቢ ነበረ። አሁን እንግዲህ በቁጥር ብዙ ጊዜ የአንድ ሰውም ዋጋ አይተመንም። አሁንም እንደምታየው በቅርብ የሚታዩት ሁኔታዎች አክሲደንቶች እየጨመሩ ይታያል። እንግዲህ የምነግርህ በፖሊስ መረጃ ተመዝግቦ የሚገኘውን ነው። አንዳንድ መረጃዎች እንግዲህ ወደፖሊስም የማይደርሱ ስላሉ ስቴክሆልደሮች መስራት የሚገባቸው ሚዲያዎች መስራት የሚገባቸው አዋርነት መስራት አለባቸው። መንግስት መስራት ያለበት ኃላፊነት መወጣት አለበት። ሲቪል ማህበረሰቦች በአገሪቷ ውስጥ ሁሉም የእኔ ያገባኛል፣ ይሄ ልክ መንገድ ደህንነት የሁሉም ኃላፊነት ነው። ለአንድ ማህበረሰብ ለአንድ ሰው ምንተው አይደለም። ለዚህ ነው የኛ ስሎጋ እኔም ያገባኛል በሚል ሁላችንም የድርሻችንን ከተወጣን የተባለውን እቅድ መቀነስ ብቻ ሳይሆን መከላከል የምንችልበት ደረጃ ላይ እንደርሳለን የሚል ነው።
ዶክተር ዮናስ በበኩላቸው መንግስት የትራፊክ አደጋዎች በዘላቂነት እንዲቀንሱ የችግሩ ምክንያቶችን በጥልቀት በማጥናትና በመለየት ለመፍትሄያቸው በትኩረት መስራት እንደሚገባ ይመክራሉ።
ግብ ማስቀመጥ አለብን። ምን መስራት አለብን፣ ምን ማድረግ አለብን የሚለውን ከላይ ዲሲሽን ሜከሮች ወይም ደግሞ እነዚህ ውሳኔ ሰጪ አካላት ትኩረት ሰጥተውት በእቅድ አስቀምጠው ያንን በዛ መሰረት መስራት አለባቸው። ይሄ በጩኸት እንደዚህ ዝም ብሎ በላይ ላይ ለሚዲያ እንደዚህ ለምን የሚሰሩ ስጆታዎች፣ እንደዚህ አይነት ነገሮች የተወሰነ ጊዜ ስሜትን ሊያነቃቁ ይችላሉ። ኦፍኮርስ ከተወሰነ ጊዜ በኋላ ግን ለውጥ ለማምጣት በጣም ቀጣይነት ባለው ሁኔታ እቅድ ላይ ተቀምጦ አሁን ስትራቴጂ የሚባል ነገር መቀመጥ አለበት። በአንድ አመት ውስጥ በስድስት ወር ውስጥ የት ለማድረስ ነው የሚታሰበው? ያንን ለማድረስ መንስኤዎቹ ላይ ምንድን ነው መስራት ያለብን? መረጃዎች ይሰበሰባሉ። ከመኪና አንጻር ሊሆን ይችላል፣ ከሰዎቹ ከድራይቨሮች እና ከሌሎች ብሄር አንጻር ሊሆን ይችላል፣ ከመንገዶቻችን አሰራር ሊሆን ይችላል። ስለዚህ ዲቴል ዳታዎቹ ይሰበሰባሉ፣ መሰብሰብ አለባቸው። በቃ ትኩረት ተሰጥቶት ማለት ነው። ከዚህ በፊት የተደረሱትን አደጋዎች ይብን ወደኋላ 10-20ዎቹን እንኳን መረጃቸውን ብንሰበስብ ወደ በደንብ እንደ ልክ እንደ ክራይም ኢንቨስቲጌሽን እንደማለት ነው ኢንቨስቲጌት ብናደርጋቸው ሰርቫይቫሎቹን እዛ አካባቢ የነበሩትን እየጠየቅን ምናምን ብንገጣጥማቸው የሚነግሩን ነገሮች አሉ። በቃ ምን ላይ መስራት እንዳለብን እና እነዛን ከለየናቸው እነዛን ትኩረት ሰጥተን የሚያስፈልገውን ወጪ በጀት ጊዜ በሙሉ መድበን ከሰራን መቀነስ ይቻላል። የተወሰነም መግታት ይቻላል። የተወሰነም በጊዜ ሂደት ወደሚፈልገው ሌቭል ማንጠስ ይችላል ብዬ አስባለሁ።
በኢትዮጵያ ዋነኛዎቹ የትራፊክ አደጋ ምክንያቶች የመለየት ስራ ተከናውኗል የሚሉት የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት የስራ ኃላፊ አቶ ዮሐንስ ለማ በበኩላቸው ማህበረሰባዊ ግንዛቤን ለማሳደግ የመንገድ ደህንነት በትምህርት ስርዓት ውስጥ እንዲካተት ተደርጎ ከ2014 ጀምሮ በአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች እየተሰጠ መሆኑን ይናገራሉ።
አሽከርካሪዎች ስለ መንገድ ደህንነትም ሆነ ስለ ትራፊክ ምልክትና ማመልከቻዎች የሚማሩት መንጃ ፈቃድ ለማውጣት በሚሄዱበት ሰዓት ነው። ከዛ ውጭ ግን በትምህርት ደረጃ ብዙም ስለ መንገድ ደህንነት የማይነገርባቸው ሁኔታዎች ነበሩ። ያንን የመቀየርና አሁን በካሪክለም ውስጥ የመንገድ ደህንነት ትምህርት አንዱ እንዲሆን ተደርጎ ስራዎች እየተሰሩ ነው የሚገኙት። በሌላ በኩል ደግሞ የመንጃ ፈቃድ አሰጣጥ ሂደቱ ላይም ደግሞ የሚታዩ የተለያዩ ብልሹ አሰራሮች አሉ። ያንንም መሰረት በማድረግ ደግሞ እየተሰሩ አሉ። ምናልባት በቁጥር መግለጽ ቢከብደኝም በርካታ የአሽከርካሪ ማሰልጠኛ ተቋማት ከማስጠንቀቂያ ጀምሮ የተሰረዙባቸውም ሁኔታዎች አሉ ማለት ነው እና አገልግሎት እንዳይሰጡ የታገዱበት የምርመራ ተቋማትም በዛው ደረጃ አለ። ከምንም በላይ ግን ማህበረሰብ ላይ መስራትና በቀጣይ ደግሞ የመንገድ ትራፊክ አደጋን መከላከል የሚችል ዜጋ ማፍራት ስለሚጠይቅ ያ ደግሞ በእውቀት ላይ የተመሰረተ ነው። ትልቁ እንግዲህ እየተሰራ ያለው ትምህርት ላይ ነው ማለት ነው። በሌላ በኩል ደግሞ የህግ መላላቶች ነበሩ። በተለይ የትራፊክ ቅጣትን መሰረት አድርገን በምንነጋገርበት ሰዓት ለመፈጸም ሆነ ለማስፈጸም ችግር የሚፈጥሩ እና በዛው ልክ ደግሞ መላላትን፣ ጥፋተኝነትን የሚያበረታቱ ህጎችም ነበሩ። ስለዚህ ያንንም የትራፊክ መቆጣጠሪያ ህግን የማሻሻል ስራዎች እንደዚሁ አሁን በቅርብ ጊዜ ነው የተሰራው። ምናልባት አንድ አራት ወር ቢሆነው ነው ወደ ተግባር ራሱ ተገባ።
የዓለም ጤና ድርጅት የ2023 ዓለም አቀፍ ሪፖርት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በትራፊክ አደጋ የሞቱ ሰዎች ቁጥር 3971 መሆናቸውን ጠቅሷል። ከሟቾቹ መካከልም 79 በመቶ የሚሆኑት ወንዶች እንደሆኑ ገልጿል። በየዓመቱ በትራፊክ አደጋ ሕይወታቸውን የሚያጡ ሰዎች ቁጥር ከፍና ዝቅ ቢልም አሁንም ግን በቅርቡ በሲዳማ ክልል እንደተከሰተው ሁሉ ዜጎች በአሳዛኝ የትራፊክ አደጋ ሕይወታቸውን እያጡ እንደወጡ መቅረታቸው ቀጥሏል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የሰዎችን ሕይወት እየቀጠፈ ስላለው የትራፊክ አደጋ እና የመፍትሄዎችን በተመለከተ የባለሙያዎችንና የሚመለከቱን የመንግስት ተቋም አነጋግረን ያዘጋጀነውን የሳምንታዊ የምጣኔ ሀብት ዘገባችን ነበር ቀደም ሲል ወደ እናንተ የደረሰው። ቀጥሎ ደግሞ ሀሰተኛ መረጃን ለማጣራት ስለሚሰራ አንድ ተቋም የተዘጋጀውን ቅንብር ወደ እናንተ እናደርሳለን። ከአራት ዓመት በፊት በሚዲያ ተቋም ይሰሩ በነበሩ ጋዜጠኞች የተመሰረተው ሀቅ ቼክ በኢትዮጵያ ሆን ተብለው ሆነ ባለማወቅ የሚሰራጩ መረጃዎችን በማጣራት የሐሰተኛ መረጃዎችን ስርጭት ለመቀነስ ጥረት ሲያደርግ ቆይቷል። በዚህ ተቋም የመረጃ አጣሪዎች አስተባባሪ ሆኖ የሚያገለግለው ኪሩቤል ተስፋዬም የመጀመሪያ ዲግሪውን ያገኘበትን የምህንድስና ሙያ በመተው ሐሰተኛ መረጃዎች በማህበረሰቡ ውስጥ እያደረሱ ያሉን ጉዳት ለመቀነስ እየሰራ መሆኑን ለአሜሪካ ድምጽ ገልጿል። ኪሩቤልን ያነጋገረችው ስመኝሽ የቆየናት እንደሚከተለው ይቀርባል።
ኢንጂነሪንግ ነበር ግራጁዌት ያደረኩት። ከዛ በኋላ ስመለስ ሀቅ ቼክ የሚባለው አሁን የምሰራበት የፋክት ቼኪንግ ኢኒሽቲቭ የኢንተርንሺፕ ፕሮግራም አውጥቶ ነበር። ነገር ግን እኔ ደፈር ብዬ ነበር ሄጄ ዝም ብዬ አፕላይ እያደረግኩት ዘን እነሱም ተቀበሉኝ። ያው እኔም በኢንተርን ሆኜ ነበር ጆይን ያደረግኳቸው። ከዛ በኋላ ይኸው አሁን ላይ 3 ዓመት ከ6 ወር አልፎኛል። ከኢንተርንሺፕ ተነስቼ አሁን የሊድ ፋክት ቼከርነት ፖዚሽን ላይ ይገኛለሁ ማለት ነው።
ስለ ሀሰተኛ መረጃ እንዴት አወቅ? በግል ያጋጠመ ነገር ኖሮ ነው ወደዛ የተቀላቀልከው ወይስ ሙያውን እንዴት ወደኸው እዛ ልትቀር ቻልክ?
ሶሻል ሚዲያ ከሚባለው ነገር ጀርባ ብዙ ጥሩ በጎ ነገሮችም መጥፎ ነገሮችም እንዳሉ መረዳት የጀመርኩት ሀቅ ቼክን ጆይን ካደረግኩ በኋላ ነው ማለት ነው። ሀሰተኛ መረጃ ሰዎች ለካ እንደዚህ የሚዋሻል ሁሉ እስክል ድረስ ማለት ነው። ብዙ ጊዜ እንደውም መጀመሪያ አካባቢ ይቸገር ነበር የቱ ሀሰተኛ መረጃ እንደሆነና እንዳልሆነ ለመለየት ማለት ነው። ከሱ ነገር ላይ ከስራው ጋር ሙሉ በሙሉ በሚባል መልኩ ስትዋሃጂ የሀሰተኛ መረጃ ምንነት እና ጉዳቶቹ በደንብ እየገቡ መጡ ማለት ነው።
ሀሰተኛ መረጃ ኢትዮጵያ ውስጥ በብዛት የሚሰራጩት ምን አይነት ሀሰተኛ መረጃዎች ናቸው? እንዴት ነው የምትለዩዋቸው?
ሀሰተኛ መረጃ ብዙ ጊዜ ሰው የሚመስለው ግጭቶች እና ጦርነቶች ሲኖሩ ብቻ ሀሰተኛ መረጃ የሚኖር ይመስለዋል አብዛኛውን ጊዜ ሰው። ነገር ግን እንደዛ አይደለም። 3 ዓመት ከ6 ወር ውስጥ ስቲል አሁንም እዛው ፊልድ ውስጥ ላይ ነገር ግን እሱስ ባለኝ ኤክስፔሪንስ ያየሁት ሀሰተኛ መረጃ ምንም እንደማይመርጥ ነው። በተለይ ሀገራችን ኢትዮጵያ ላለፉት 4 እና 5 ዓመታት ውስጥ ብዙ ነገሮች ውስጥ አልፋለች። ሶ ባለፉት 5 አመታት ውስጥ የኢትዮጵያን ሶሻል ሚዲያ ላንድስኬፕ በደንብ አድርገው ሲቆጣጠሩ የነበሩ ቶፒኮች አሉ እዚህ ጋር መናገር የሚቻለው ማለት ነው። ለምሳሌ ሰሜን ሀገራችን ክፍል የነበረው ኮንፍሊክት አለ፣ አሁን በአማራ ክልል ያለው ግጭት፣ ከዛ ደግሞ በኦሮሚያ ክልል ያለው ግጭት። ስለዚህ ይሄ እሱም በአንዱ ኮንፍሊክት በሚለው ስር መውሰድ እንችላለን። ሌላ ደግሞ ያው ኮቪድ እኛ ዓለም ላይ ብቻ ሳይሆን አሜሪካ ምናምን ብቻ ሳይሆን እኛ ሀገርም ከኮቪድ ጋር የተገናኙ ብዙ አስተኛ መረጃዎች ነበሩ። ሌላ ደግሞ ምርጫም ነበረ ከምርጫ ጋር የተያዘ የፕራይም ሚኒስትሩን ኦዲዮ ማኒፕሌት ከማድረግ ጀምሮ ሌሎች አይነት ነገሮችን ጥቅም ላይ ሲውሉ ነበር። እሱ ብቻ ሳይሆን የአደባባይ በዓላቶችና መንግስት ሰላማዊ ሰልፎችን በሚጠራበት ራሱ ሀሰተኛ መረጃዎች ይሰራጩ ነበር ማለት ነው። ቦርደር ዲስፒዩት ኢትዮጵያ ከሱዳን ጋር በነበረው አሁን ደግሞ ሪሰንትሊ ያለው የጂኦፖለቲካል ኢሹ ኢትዮጵያ ከሬድሲ ጋር ያለው ሁኔታ ራሱ ሀሰተኛ መረጃ በደንብ ይዞ የሚሰራጭበት ሁኔታ ነው ያለው ማለት ነው።
ስለዚህ እነዚህ መረጃዎቹ ሀሰተኛ መሆናቸውን የምታውቁት መረጃዎችን በምን እንደምታገኟቸው ለማጣራት ምን ትጠቀማላችሁ?
የመጀመሪያው ስፖት ማድረግ ነው፣ ሀሰተኛ መረጃዎችን ማግኘት ነው። እነሱን ለማግኘት ደግሞ የምንጠቀምባቸው የሞኒተሪንግ ቱሎች አሉ። ለምሳሌ እስከ ቅርብ ጊዜ ድረስ ክራውድታንግል የሚባል አንድ ቱል ነበረ። የሜታ ፕሮዳክት ነው። ፌስቡክ፣ ኢንስታግራም እና ሬዲትን ነው ሞኒተር ማድረግ የምችው በዛ ቱል። በጣም ፓወርፉል ቱል ነበር። ነገር ግን አሁን ሪሰንትሊ ሜታ ዘግቶታል ያንን ቱል። እንደዚህ አይነት ቱሎች በማይኖሩበት ጊዜ ደግሞ ወደ ማኑዋሊ ሞኒተር ወደ ማድረጉ እንገባለን። ያ ማለት ኪወርዶችን በመጠቀም ሊሆን ይችላል። እነዚህን ያገኘናቸው መረጃዎች ግን ብዙ ጊዜ እነዚህ የዲስኢንፎርሚንግ አክተርስ የምንላቸው የሰውን ቀልብ እንዲይዝ የሰውን አቴንሽን እንዲይዝ የሚጠቀሙባቸው ሚዲያ አታችመንቶች አሉ። ያ ማለት ኢሜጆች ሊሆን ይችላሉ፣ ቪዲዮዎች ሊሆን ይችላሉ፣ ኦዲዮም ሊሆን ይችላል ማለት ነው። እነሱን ቼክ የምናደርግባቸው ቱሎች አሉ። ሪቨርስ ኢሜጅ ሰርች የሚባል አለ። ምስልን ወደ ኋላዮች ተመልሰን ከዚህ በፊት ምን ቦታ በምን አይነት ኮንቴክስት መቼ እና በአጠቃላይ ያለውን በዛ ኮንቴክስት የተጋራበትን ወደኋላ ተመልሰን የምናጣራባቸው ቱሎች አሉ። እሱን መጥቀስ ካስፈለገ አንዱ የጉግል ፕሮዳክት አለ፣ ጉግል ኢሜጅስ የምንለው ማለት ነው። ስልካቸው ደግሞ አፕዴት የሆኑ ሰዎች ደግሞ በጉግል ሌንስ ወይም የካሜራ ምልክት የሚያሳያል። ቀጥታ ጉግል ሚለው ላይ ስንገባ በእሱም ሄደው ቼክ ማድረግ ይችላሉ። ለምሳሌ ሌላ የራሽያ ፕሮዳክት አለ፣ አንድ ያንዴክስ የሚባል ባይዱ ነው የቻይና፣ ቢንግ የማይክሮሶፍት ፕሮዳክት አለ። ሶ እነዚህን የኢሜጅ ሪቨርስ ቱሎች ተጠቅመን ምስሎች ከዚህ በፊት መችና የት እንደተጋሩ በምን አይነት ኮንቴክስትም ሼር ተደርገው እንደነበር ሄደ የምንመለስበት ነገር አለ።
እንግዲህ በተለይ በማህበራዊ ሚዲያ ላይ ከሚሰራጩ ሀሰተኛ መረጃዎች ሆን ተብለውም አንዳንዴ ባለማወቅም ከሚሰራጩ ሀሰተኛ መረጃዎች ብዛት አንጻር እንዳንተ አይነት ሀቅን አጣሪ የሆኑ ባለሙያዎች ምን ያክል አሉ? አሁን ለምሳሌ ሀቅ ውስጥ ምን ያክል ናችሁ? እንዴት ነው ያጣራችሁትንስ ለህዝብ የምታደርሱት?
እንደ ኦርጋናይዜሽን ሎካል ኦርጋናይዜሽኖች ጥቀስ ብትይኝ የኛ ሀቅ ቼክ እና ኢትዮጵያ ቼክ ናቸው። ሁለቱ ናቸው ሎካሊ ቤዝ አድርገው የሚሰሩ ማለት ነው። ነገር ግን ለምሳሌ ሌላ ሀገር ቤዝ ያደረጉ ግን ኢትዮጵያ ውስጥም ፋክት ቼከሮች ያሏቸው ድርጅቶች አሉ። ለምሳሌ ፔሳ ቼክ የሚባል ድርጅት አለ። አይ ቲንክ አፍሪካ ውስጥ ከ18 ሀገር በላይ ኦፕሬት የሚያደርግ ፋክት ቼኪንግ ኢኒሽቲቭ አለ። ኮድ ፎር አፍሪካ በሚባል ትልቅ ድርጅት ውስጥ ያለ ኢኒሽቲቭ ነው ፔሳ ቼክ የሚባለው። እሱ ኢትዮጵያ ውስጥ ፋክት ቼከሮች እንዳሉት አውቃለሁ። ሌላው ደግሞ ኤፍፒ ራሱ የኢትዮጵያን ኮንቴንቶች ሞኒተር የሚያደርጉና መልሰው ዲበንክ የሚያደርጉ የራሱ ፋክት ቼከሮች እንዳሉት አውቃለሁ። ነገር ግን ከአስር ወይ ከ15 የሚበልጥ ፋክት ቼከር ኢትዮጵያ ውስጥ ያለ አይመስለኝም። ከዛ ውስጥ ራሱ አክቲቭሊ አሁንም ሞኒተር እያደረገ ዲበንክ የሚያደርግ ሰው ደግሞ 10 ሰው ይሆናል ብዬ እኔ አላስብም። በጣም ትንሽ ነው ካለው ትልቅ ከ120 ሚሊዮን ህዝብ ውስጥ ከዚህ ካለው ትልቅ የዲስኢንፎርሜሽን ባህር ውስጥ እነዚህ 10 ሰዎች ብቻ ሞኒተር አድርገው መልሰው ዲበንክ አድርገው ለህብረተሰቡ ያቀርባሉ ማለት ከባድ ነው። ነገር ግን የተቻለንን እየሞከርን ነው።
እንግዲህ አሁን እንዳልከው ካለው ችግር አንጻር በቂ ባለሙያ የለም። ግን ደግሞ በጥቂት የሰራችሁት እስከዛሬም እንግዲህ ሀቅ ቼክ 4 ዓመት ያክል ሆኖታል። በዚህ ጊዜ ውስጥ የሰራችሁት ምን ያክል ለውጥ ሲያመጣ አይታችሁታል?
አሁን ሪሰንትሊ እኛም ወደ ትሬኒንግ ሴንተርነት ለማደግም እያሰብን ነው። ምክንያቱም እነዚህ የፋክት ቼኪንግ ወይም የሀቅ ማጣራት ስልጠናዎች ለአብዛኛው በተለይ አብዛኛው ጊዜ ለሚዲያ ፕሮፌሽናሎች ነው የሚታሰበው። ነገር ግን ይሄ ነገር በቂ አይደለም። ሶ ኤቭሪዋን ያስፈልጓል ብለን እናስባለን። ሶ ከተለያዩ ትልልቅ ተቋማቶች ጋር ለምሳሌ ከዩኤስ ኤምባሲ ጋር፣ ከዩኔስኮ ጋር፣ ኢቨን ከአፍሪካ ቼክ የሚባል አለ። ሳውዝ አፍሪካ ውስጥ ቤዝ ያደረገ የመጀመሪያው ሊዲንግ ፋክት ቼኪንግ ኢኒሽቲቭ ነው ኮንቲነንቱ ላይ። ከእነሱ ጋር በመሆን ለብዙ ጋዜጠኞች የፋክት ቼኪንግ ስልጠናዎችን ሰጥተናል ማለት ነው። ለምሳሌ እኔ ለአዲስ አበባ ኮሚኒኬሽን ቢሮ፣ ለጋዜጠኞች፣ ለዩኒቨርሲቲ ተማሪዎች ኢቨን ማስተርስ እና ላይክ አንደር ግራጁዌት እና ፖስት ግራጁዌቶች ድጋሚ ለዩኒቨርሲቲ ስታፎች ጭምር ከሀቅ ቼክ ጋር በመሆን ስልጠና ሰጥቻለሁ። አይ ቲንክ ከ900 በላይ ሰው ራሱ በእኔ እና በድርጅት በእኔ ኦርጋናይዜሽን ሰው የደረሰው ሰው አለ ማለት ነው። ነገር ግን ሌላ ደግሞ የሰራናቸውን ስራዎች መልሰን ደግሞ እንዴት ነው ለህብረተሰቡ የምናቀርበው? አንደኛ ዌብሳይት አለ። ለምሳሌ እኛ factcheck.org የሚባል ዌብሳይት ነው ያለን። ሶ እዛ ዌብሳይት ላይ ሰዎች ገብተው መመልከት ይችላሉ። ሶ በእንግሊዝኛ፣ በአማርኛ እና በሌሎቹ ሎካል ቋንቋዎች ፋክት ቼኪንግ ስቶሪዎችን እየሰራን መልሰን ለህብረተሰቡ ሼር እናደርጋለን። ነገር ግን ሶሻል ሚዲያ አካውንቶች አሉን። ፌስቡክ፣ ቴሌግራም፣ ትዊተር፣ ሊንክዲን አለን። እነሱ ላይ ሼር እናደርጋለን። ፕላስ ደግሞ ቲክቶክ ላይ ከዚህ በፊትም አንዴ የአርትስ ቲቪ ላይ ከእንደገና ሀገሬ ቲቪ ላይ ለምሳሌ ሀገሬ ቲቪ ላይ ቢዮንድ ዲስኢንፎ ወይም ከውሸቱ ባሻገር የሚል ፕሮግራም ነበረን።
በግልህ ምን አይነት እርካታ አገኘህበት በሰራኸው ስራ? እንደ መረጃን ደግሞ በተለይ ከሀሰተኛ መረጃ ጋር ከሚመጡ ችግሮች ጋር ተያይዞስ ምን አይነት አስተዋጽኦ እያደረግኩ ነው ትላለህ? በአጠቃላይስ ለሙያው ምን መደገፍ አለበት? እንዳንተ አይነት ባለሙያዎች እንዲህ አይነት ስራ ደግሞ በተጠናከረ መልኩ እንዲበዛ እና እንዲያድግ ምን አይነት ድጋፍ ይፈልጋል?
እንደዚህ የምናገረው እርካታ እንደዚህ ከምነግርሽ በላይ ነው። እውነትን አጣርቶ እውነትን ማጋለጥ፣ እውነቱ ምን እንደሆነ መናገር በራሱ የሚሰጠው የራሱ ደስታ አለ። እሱን ያወቅኩት ሀቅ ቼክ ከገባ በኋላ የሰው ኢንጌጅመንት የሰቡ ፊድባክ ለካ እውነትን መናገርም መፍትሄ እንዳለው እውነትን መናገርም ትክክለኛው መንገድ እንደሆነ የተረዳሁት የሰቡን ፊድባክ ስመለከት ነው። ነገር ግን ለዚህ ለፋክት ቼከሮችም ለፋክት ቼክ ኢኒሽቲቭዎችም የሚደረገው ነገር በቂ አይደለም። የግድ ፋይናንሻል እንትኖች ያስፈልጋሉ፣ ድጋፎች ያስፈልጋሉ። ግን ከሱ ባሻገር ለምሳሌ አክሰስ ቱ ኢንፎርሜሽን ኢቨን ለቀላል ጥያቄ ለስካም ለሆኑ ኤለመንቶች ይሄ ነገር ድርጅታችሁ እንደዚህ ነገር ሼር አድርጓል፣ እኛ ቼክ እውነት እንዳልሆነ ቼክ አድርገናል ነው አይደለም ስታያቸው እንኳን መመለስ ማይፈልጉ ሰዎች ከባባድ ሾች ቢኖሩ አንደርስታንደብል ነው። ነገር ግን እንደዚህ ነገሮች እንኳን መመለስ ማይፈልጉ ትልልቅ ኦርጋናይዜሽኖች ያሉበት ሀገር ነው ያለው። ሶ ሰው ኢቨን በቃ ድርጅቶች ይህንን ፕሮግራም የሚመለከቱ ተቋማቶች ኦፕን አፕ መሆን አለባቸው ለእንደዚህ ለመረጃ ማለት ነው። ምክንያቱም ዞሮ ዞሮ ፐብሊኩን ነው የምናድ ነው ማለት ነው።
በጣም ነው የማመሰግነው ኪሩቤል። ሀሰተኛ መረጃን ለመዋጋት ከተቋቋሙ ሀቅ ቼክ ተቋም ጋር በምትሰራው እና አንተን በግልህ በዚህ ሙያ ውስጥ ስለነበረ ተሞክሮ ለአድማጮቻችን ስላካፈልክልን እጅግ አድርጌ አመሰግናለሁ።
እኔም በጣም ነው የማመሰግነው።
ቀደም ሲል ሀሰተኛ መረጃዎችን በማጣራት ላይ የሚሰራው የሀቅ ቼክን የድምፅ እዛ ውስጥ ባልደረባ የሆነውን ኪሩቤል ተስፋዬን ነበር ስመኝሽ ቆየ ያነጋገረችው። አድማጮቻችን፣ ቀደም ሲል የቀረበላችሁን ዘገባ ጨምሮ የተለያዩ የዛሬ የተከበረውን የገናን በዓል የተመለከቱ ዘገባዎችን በምሽቱ ወደ እናንተ አድርሰናል። እነዚህ ዘገባዎቻችን ድጋሚ ለመመልከት ከፈለጋችሁ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በትዊተር ደግሞ ሃሽታግ ቪኦኤ አማሪክ ላይ
ከዛም ደግሞ ከዩቲዩብ ላይ ማግኘት የምትችሉና ድጋሚ መከታተል የምትችሉ መሆኑን ከወዲሁ ለመጠቆም ወዳለሁ። ያስተናግድኳችሁ ምሽቱን አብራችሁ የነበርኩት አስማማየ ነው ነኝ። አብራችሁ ስለነበራችሁ ከልብ እናመሰግናለን። በስቱዲዮ ቅንብሩን ደግሞ ሲመራል የነበረው ንጉሴ ታምራ የነበረ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ከመላ አሜሪካ ድምጽ ባልደረቦች ጋር አብራችሁ ስለነበራችሁ እያመሰገን በዚሁ እንሰናበታለን። ነገ በሌሎች ዝግጅቶች ወደ እናንተ የምንደርስ ይሆናል። መልካም ምሽት ይሁንላችሁ።